ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በምሽቱ ዝግጅታችን በኢትዮጵያ በተለይ በኦሮሚያ ክልል በጸጥታ ኃይሎች እየተፈጸመ ያለው ግድያ እንዲቆም በሀገር ውስጥ የሚገኙ የተቃዋሚ የፖለቲካ ተቃዋሚ ፓርቲዎች አሳስቡ።
እጅግ በጣም የሚያሳዝን የሰው ልጅ ነፍስ የረከሰባት ምድር ነው ኢትዮጵያ ናት። ለጥቂቶች የስልጣን እንትን ሲባል የሰው ልጅ ደንብ የሚወጣው መፍሰስ ማለት በእውነት በጣም የሚያሳፍርና ከያለንበት ክፍለ ዘመን የሚጠበቅ ጉዳይ አይደለም እና እጅግ በጣም ነው የሚያሳፍር ያለው።
የአስቸኳይ ጊዜ አዋጁ በሕዝብ ተወካዮች ምክር ቤት የጸደቀበትን ሂደት አስመልክቶ አንድ የሕግ ባለሙያና የቀድሞ ፓርላማ አባል አስተያየት ደግሞ ይዘናል።
በቀደም የወጣው አስቸኳይ ሕግ በሕግ ቋንቋ ሕግ አይደለም፣ አስገዳጅነትም የለውም።
ማስተካከል ኃላፊነት የምክር ቤቱና የአፈ ጉባኤው ነው። አፈ ጉባኤው ለምሳሌ ከምክር ቤቱ ወንበር ተነስቶ ጽሕፈት ቤት ሆኖ ሊያስተካክል አይችልም።
የቀደሙት ጠበቃው ተማም አባ ቡልጎ፣ ተከታዩ ደግሞ የቀድሞ የተቃዋሚ ፓርላማ አባል አቶ ግርማ ሰይፉ ናቸው። ማብራሪያቸውን ይዘናል።
በተከታዩ ዘገባችን ደግሞ ትምህርታቸውን በሃንጋሪ በመከታተል ላይ የሚገኙ 30 በኢትዮጵያ የከፍተኛ ትምህርት ተቋማት መምህራን በገንዘብ እጥረት ምክንያት ለችግር እንደተጋለጡ የገለጹበትና የትምህርት ሚኒስቴርን ምላሽ በጋቢና አካተናል።
ተመሳሳይ ውልና ግዴታ ከአሰሪ ተቋማችን ጋር ለፈጸምን የአንድ ሀገር ዜጎች ሆነን ሳለ በችግር እንድንማር መጥተዋችን ለምን የሚያስብል ነው።
እርግጠኛ ነኝ ማርች 24 በቦታው ተገኝቼ ከተማሪዎቹ ጋር ውይይት አካሄዳለሁ ብዬ አምናለሁ።
ሁሉንም ከዝግጅቶቻችን ታገኝታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ኢትዮጵያን ጨምሮ በአምስት የአፍሪካ ሀገሮች የሚያደርጉት ጉብኝት በዴሞክራሲያዊ አስተዳደር ግንባታ፣ የጸጥታ ትብብርና ምጣኔ ሀብት ትስስር ላይ እንደሚያተኩር ተነገሩ። የትራምፕ አስተዳደር ከፍተኛ ዲፕሎማት ቴለርሰን በአፍሪካ ለመጀመሪያ ጊዜ የሚያደርጉት ጉዞ ኢትዮጵያን፣ ኬንያን፣ ጅቡቲ፣ ቻድና ናይጄሪያን እንደሚጎበኙ የጉዞ መርሃ ግብራቸው ያስረዳል። በዛሬው ዕለት ስለ አፍሪካ ጉዟቸው ሲናገሩ ዩናይትድ ስቴትስ ከአፍሪካ ጋር ያላትን የንግድና ኢንቨስትመንት ግንኙነት ይበልጥ ለማጠናከር ትሰራለች ብለዋል። በጸጥታ ጥበቃም እንደዚሁ ትብብር ለማድረግና በስፋት የመልካም አስተዳደር ጉዳዮችንም አስመልክቶ ከአፍሪካ የፖለቲካና የንግድ መሪዎች ጋር እንደሚወያዩ ገልጸዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለዩናይትድ ስቴትስ፣ ለካናዳና ለሜክሲኮ ፍትሐዊ የሆነ ነጻ የንግድ ስምምነት እንዲኖር የማድረግ ፍላጎት እንዳላቸው ለካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ በስልክ ተናግረዋል። ሁለቱ መሪዎች በስልክ የተነጋገሩት ሶስቱ ሀገሮች ሜክሲኮ ከተማ ላይ በመነጋገር ላይ ባሉበት ወቅት ነው።
ሰሜን ኮሪያ የተደቀነባት ወታደራዊ አደጋ እስከተወገደ ድረስ የኒውክሌር ፕሮግራሟን የመጠበቅ አስፈላጊነት አይኖረውም ማለቷን የደቡብ ኮሪያ ባለሥልጣናት ገልጸዋል። ከዩናይትድ ስቴትስ ጋር የመነጋገር ፍላጎት እንዳላት ማመልከቷንም ባለሥልጣናቱ አክለዋል። የሰሜን ኮሪያ የመንግስቱ ደህንነት እስከተጠበቀና በሀገሪቱ ላይ የተደቀነ ዛቻ እስከተወገደ ድረስ የኮሪያን ልሳነ ምድር ከኒውክሌር መሳሪያ ነጻ ለማድረግ ያላት ቁርጠኝነትን አረጋግጣለች ሲሉ የደቡብ ኮሪያ አንጋፋ የጸጥታ ጉዳይ አማካሪ ቾንግ ዊዮንግ በሶል በተደረገው ጋዜጣዊ መግለጫ አስረድተዋል።
ሩሲያ እስካሁን ባለው ጊዜ የጠየቀኝ ክፍል ባይኖርም በጸና ስለታመሙት የቀድሞ የሩሲያ ሰላይ ጉዳይ ከሚመረምሩት የብሪታንያ ባለስልጣኖች ጋር ለመተባበር ዝግጁ ነኝ ብላለች። ሰውየው በጠና ታመው ሆስፒታል የገቡት ምንነቱ ባልታወቀ ንጥረ ነገር ከተጋለጡ በኋላ ነው። የብሪታንያ ሚዲያ በገለጸው መሰረት ሰርጌይ ስክሪፓል የተባሉት ሰው ዩናይትድ ስቴትስና ሩሲያ ከስምንት ዓመታት በፊት ባደረጉት የሰላዮች ልውውጥ መሰረት በብሪታንያ ጥገኝነት አግኝተዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪዎቹ የጋቢና ዝግጅቶቻችን ጋር አብራችሁን ሆኑ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በኢትዮጵያ በተለይ በኦሮሚያ ክልል በጸጥታ ኃይሎች እየተፈጸመ ያለው ያሉት ግድያ እንዲቆም በሀገር ውስጥ የሚገኙ የተቃዋሚ የፖለቲካ ፓርቲዎች አሳሰቡ። ለሀገሪቱ ዘላቂ መፍትሄ የሚያመጣ ብሔራዊ መግባባትና የሽግግር መንግስት እንጂ አስቸኳይ ጊዜ አዋጅ አይደለም ብለዋል። በሌላ በኩል የፈረንሳይ የዜና ወኪል አዣንስ ፍራንስ ፕሬስ በምስል በላከው ሪፖርት በአብዛኛው የኦሮሚያ ከተሞችና አዲስ አበባ የሚገኙ የንግድ ቤቶች አስቸኳይ ጊዜ አዋጁን በመቃወም ዝግ መሆናቸውን ዘግቧል። የአሜሪካ ድምፅ ሬዲዮ ያነጋገራቸው ነዋሪዎችም የንግድ ቤቶቹ ዝግ መሆናቸውንና በጸጥታ ኃይሎች እንዲከፈቱ እየተገደዱ እንደሆነም ተናግረዋል። በተጨማሪም በሀገር ውስጥ በተለይ ከአዲስ አበባ ውጭ ከአንዱ ቦታ ወደ ሌላ ቦታ መንቀሳቀስ አስቸጋሪ መሆኑን ነው የገለጹት። የስልክ እንደዚሁም የኢንተርኔት አገልግሎት በአብዛኛው የክልል ከተሞች መቋረጡን ነዋሪዎቹ ተናግረዋል። ጽዮን ግርማ ዝርዝር አላት።
በኢትዮጵያ በመንቀሳቀስ ላይ የሚገኙት የተቃዋሚ የፖለቲካ ፓርቲ አመራሮች አስቸኳይ ጊዜ አዋጁን ይቃወሙታል። ከሚቃወሙበት ምክንያታቸው አንዱ ደግሞ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ለጸጥታ ኃይሎች የተለጠጠ ስልጣን በመስጠት ዜጎች እንዲገደሉ ስለሚያደርግ ነው ይላሉ። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ቀውሱ አዲስ አበባ ጭምር ያለ መሆኑን ገልጸው የትራንስፖርት አገልግሎት ባለመኖሩ ወደ መኖሪያ ቤታቸው ለገጥ አፎ በእግራቸው እንደገቡ ተናግረዋል። ከቀውሱ ለመውጣት የሽግግር መንግስትን በመፍትሄነት ያስቀምጣሉ።
እጅግ በጣም የሚያሳዝን የሰው ልጅ ነፍስ የረከሰባት ምትኖር ኢትዮጵያ ናት። ለጥቂቶች የስልጣን እንትን ሲባል የሰው ልጅ ደም በሚኖር ነው መፍሰስ ማለት በእውነት በጣም የሚያሳፍርና ከያለንበት ክፍለ ዘመን የሚጠበቅ ጉዳይ አይደለም እና እጅግ በጣም ነው የሚያሳፍረው። ያለው የስርዓት ለውጥ ነው። በቃ ስርዓቱ መቀየር ነው ያለበት። ኢህአዴግ ስልጣኑን ለህዝብ ማስረከብ ነው። ሰላማዊ መንገድ የስልጣን ሽግግር ከማድረግ ባሻገር ሌላ በአስቸኳይ ጊዜ አዋጅ የህዝብን ስሜት ማፈን አይቻልም። አሁን ኦሮሚያ ላይ ያለውም ጉዳይ በጣም አሳሳቢ ነው። ዙሪያ አዲስ አበባ ሁሉም ነገር ዝግ ነው። ይሄ በዚህ የሚቀጥል ከሆነ ደግሞ ህዝባዊ እምቢተኝነቱ መላ ሀገሪቱ ነው እያጥለቀለቀ ያለው ነው። ኢህአዴግ ለህዝቡ ስልጣኑን ማስረከብ ነው። አገር መምራት አልቻለም። 27 ዓመት ሙሉ በዘር ከፋፍሎ ሲጨቁን ነበር ከብረሙ። ከዚህ በኋላ ህዝቡ አልገዛም ብሏል። አልገዛም ያለ ህዝብ ደግሞ ስልጣኑን መረከብ ይፈልጋል። ለህዝቡ ስልጣኑን ማስረከብ ነው። በቃ ብሔራዊ መግባባትን መፍጠር ነው። ይህን የማያደርጉ ከሆነ ግን ችግሩ የዚች ሀገር ጉዳይ ከድጡ ወደ ማጡ የሆነ ወደ ከፋ ነገር ውስጥ እንገባለን። ሌላ ቀውስ ነው የምናስተናግደው።
የአረናው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በበኩላቸው አስቸኳይ ጊዜ አዋጁንም ግድያውንም ፓርቲያቸው እንደሚቃወም ይናገራሉ።
ወታደራዊ ኃይል ለፖለቲካዊ ችግሮች መፍትሄ አይሆንም የሚል እምነት ነው ያለው። በኦሮሚያ ያጋጠመው ግድያም የዚህ ውጤት ነው። ወታደራዊው ኮማንዶ ያው ለማሰር ለመግደል ነው የታወጀው። ይሄ ደግሞ በሰው ህይወት ላይ ጉዳት እያደረሰ ነው እና ዋና ችግሩ መፍትሄ መሆን የነበረበት ፖለቲካዊ ውይይት፣ አገራዊ እርቅና የሽግግር መንግስት አቋቁሞ ዘላቂ መፍትሄ እንደማምጣት እንደተለመደው በወታደራዊ ኃይል ችግሮች ለመፍታት መሞከር ያው ችግሮች የማባባስ እንጂ መፍትሄ ሊሆን አይችልም። ስለዚህ ይሄ ነገር አሁንም በአስቸኳይ መቆም አለበት። ከተለያዩ ፖለቲካዊ ድርጅቶች፣ ከመላ የኢትዮጵያ ፖለቲከኞች ውይይት መደረግ አለበት። ኮማንድ ፖስቱም መቆም አለበት። የህብረተሰቡ ተቃውሞ የማስማት መብቱ ሊከበርለት ይገባል። ስለዚህ ይሄ ነገር መቆም አለበት የሚል እምነት እንሆናለን።
ፓርቲዎቹ እንደ መፍትሄ የሚያስቀምጡት የሽግግር መንግስት ነው። ይህን በተመለከተ ደግሞ ከ15 ቀናት በፊት የአስቸኳይ ጊዜ አዋጁን ይፋ ያደረጉት የመከላከያ ሚኒስተሩና የአስቸኳይ ጊዜ ኮማንድ ፖስት ሴክረታሪያት ጸሐፊው አቶ ሲራጅ ፈጌሳ በስልጣን ላይ ያለው መንግስት በምርጫ የመጣ በመሆኑ የሽግግር መንግስት ጥያቄ ተቀባይነት የለውም ብለዋል።
የሽግግር መንግስት እንዲቋቋም የሚፈልጉ አካላት ሊኖሩ ይችላሉ። ይሄ መንግስት ግን በህገ መንግስት የተቋቋመ መንግስት ነው። ህገ መንግስታዊ ስርዓቱን ተከትሎ በህዝብ ምርጫ የተቋቋመ መንግስት ነው። ስለዚህ በህዝብ ምርጫ የተቋቋመን መንግስት ከህዝብ ፍላጎት ውጭ፣ ከህገ መንግስታዊ አሰራር ውጭ ህገ ወጥ በሆነ መልክ ሌላ የሽግግር መንግስት ለመመስረት የሚፈልግ ሰው ካለ የተሳሳተ ነው፣ ቦታ የለውም።
ፓርቲዎቹ ሌላ የሚያነሱት ጥያቄ በዜጎች ላይ የሚፈጸመው ግድያ ይቁም፣ መከላከያ ሰራዊቱም ከከተሞቹ ይውጣ የሚል ነው። በመከላከያ ሰራዊቱ ይፈጸማል የተባለውን ግድያ በተመለከተ ባለፈው እዚህ ዩናይትድ ስቴትስ የሚገኘው ቢሮችን መጥተው ማብራሪያ የሰጡት ዶክተር ነገሪ ሌንጮ ተከታዩን ብለው ነበር።
አንተ የምታነሳው ጥያቄ እኔ የማመንበት የእኔም ህዝብን እየመራ ያለው መንግስትም የሚያመንበት ጉዳይ ነው። ምክንያቱም አንድ የመከላከያ ሰራዊት አባል የሰለጠነው ጣላትን ማዕከል አድርጎ ህዝቡን እንዲከላከል እንጂ ዜጋውን እንዲገል አይደለም። ይሄንን ሌላ ሰው አይነግረንም ማለት ነው። እናቃለን። ችግሮች በሚፈጠሩበት ጊዜ ደግሞ እነዛ ችግሮች የፈጠሩ አካላት ተጠያቂ የማይሆኑበት ምክንያት የለም። ህጉ አለ። የህግ የበላይነትም ደግሞ መስፈን አለበት። በዛ ላይ ይህን እርምጃ መውሰድ ላይ ፍጥነት ወይ ደግሞ በሚፈለገው ፍጥነት መሄድ ላይ ክፍተቶች ሊታዩ ይችላሉ። ለምሳሌ አንድ ዜጋ ጥፋት በሚያጠፋበት ጊዜ እርምጃ በሚወሰድበት ፍጥነት ሌላ ጸጥታ አካሉ ላይም ደግሞ እርምጃ መወሰድ አለበት። ይሄም ህዝቡም እንደሚያቀርበው ሁሉ መንግስትም ይሄንን የማድረግ ግዴታ እንዳለበት ጠንቅቆ ያውቃል። ስለዚህ ይሄ ሌላ ሰው ምነግረን አይደለም ማለት ነው። ይሄ መታወቅ አለበት።
የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ የዶክተር ነገሪ ሌንጮን ሀሳብ አይስማሙበትም። ባለፉት 3 ቀናት ብቻ በኦሮሚያ ክልል አሳዛኝ የሆኑ ግድያዎች እየተፈጸሙ ነው ይላሉ።
በኦሮሚያ ውስጥ ትልቅ የደም ጎርፍ ነው የተካሄደው። ብዙ ህዝብ ነው ያለቀው። ቤቱን ሰብሮ ገብቶ አደጋ አድርሷል። አባት የሞተበት ነው። መንገደኛ የሞተበት ነው። ህጻናት ያለቁበት ነው። የ13 ዓመት የ15 ዓመት በግፍ የተገደሉበት ጉዳይ ነው። ይህ አግባብ አይደለም ነው የምንለው።
አቶ ሙላቱ ገመቹ አያይዘው አዋጁ የጸደቀበት መንገድ ህግን የተከተለ ባለመሆኑ ፓርቲያቸው በመንግስት ላይ ክስ እንደሚመሰርት ይፋ አድርገዋል። በሌላ በኩል የፈረንሳይ የዜና ወኪል አጃንስ ፍራንስ ፕሬስ በምስል በላከው ሪፖርት አብዛኛው የኦሮሚያ ከተሞችና አዲስ አበባ ዙሪያ የሚገኙ ንግድ ቤቶች አስቸኳይ ጊዜ አዋጁን በመቃወም ዝግ መሆናቸውን ዘግቧል። የአሜሪካ ድምጽ ያነጋገራቸው ነዋሪዎችም የንግድ ቤቶቹ ዝግ መሆናቸውን እና በጸጥታ ኃይሎች እንዲከፍቱ እንደሚገደዱ ተናግረዋል።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በኢትዮጵያ ባለፈው አርብ በፓርላማ የጸደቀው የአስቸኳይ ጊዜ አዋጅ ውሳኔ ያገኘበት ሂደት አነጋጋሪ ሆኖ ነው የሰነበተው። መለስካቸው አመሀ አንድ የቀድሞ የፓርላማ አባልና የህግ ባለሙያን በጉዳዩ ላይ አወያይቷል።
የመጀመሪያ ጥያቄን ያቀረብኩት ለህግ ባለሙያው አቶ ተማም አባቡልጉ ነው። ከዛሬ 15 ቀናት በፊት በሚኒስትሮች ምክር ቤት የታወጀው የአስቸኳይ ጊዜ አዋጅ ከጥቂት ቀናት በፊት በህዝብ ተወካዮች ምክር ቤት ጸድቋል። በምክር ቤቱ ህግ ሆኖ ሲጸድቅ አካሄዱ በእርስዎ አስተያየት ትክክለኛ ነበር የሚል ጥያቄ ነበር ያቀረብኩላቸው።
አመሰግናለሁ። እንግዲህ የፓርላማ ውሳኔ ሁል ጊዜም እንደ ህግ ስለሚወሰድ የፓርላማ ውስጥ የተፈጸሙት የድጋፍና የተቃውሞ ድምፅ ቆጠራም ጭምር የሚገለጹት መገለጽም ያለባቸው በፓርላማ አፈ ጉባኤ ነው። እነዚህ ሁሉ ህጎች ተደርጎ ነው የሚወሰዱት። ስለዚህ በአጭሩ ለመመለስ በቀደም የተደረገው ውሳኔ አባዱላ የገለጹት የድምፅ መጠን ስለሆነ እሱ ነው ኦፊሻል ቨርዥን ተብሎ ትክክለኛው ቅጂ ተብሎ መወሰድ ያለበት አባዱላ የተናገሩት ነው። አባዱላ በተናገሩት ላይ ስህተት ከተፈጸመም ደግሞ ህግ ስለሆነ ያ ህግ የሚሻረው ወይም የሚሻሻለው በተመሳሳይ ህግና በተመሳሳይ መንገድ ነው ስለሚል በድምፅ ቆጠራ ላይ የተፈጸመ ስህተትም ካለ ይህንኑ የመፈጸም ህጋዊ ስልጣን ያለው ፓርላማው ነው። ስለዚህ ሌላ ስብሰባ ተጠርቶ በወቅቱ ስለተሰጠው ድምፅ የሚያስረዳ ይመስል ወይም ሌሎች ነገሮች ቀርበው ከታዩ በኋላ ይህ ቁጥር ስህተት የታረመ መሆኑን ፓርላማ አባላቱ ድምፅ እንዲሰጡበት ከተደረገ በኋላ የበለጠ ድጋፍ ካገኘ ወይም ተቀባይነት ካገኘ በዚህ ቀን የተፈጠረውን ስህተት ለማረም የወጣ አዋጅ ተብሎ ስለዚሁ አንድ አንቀጽም ቢሆን ተጨምሮበት መውጣት ነው ያለበት። ስለዚህ አሁን በቀደም በሆነው አካሄድ ስንመለከት ዝቅተኛው የድምፅ ብዛት ሳይሟላ በመገኘት ውድጊያውን ውድቅ የሚሆን ማለት ነል እንደ ቮይድ ስለሆነ በቀደም የወጣው አስቸኳይ ህግ በህግ ቋንቋ ህግ አይደለም፣ አስገዳጅነትም የለውም፣ ከመጀመሪያውን ውድቅ የሆነ ነል እንደ ቮይድ ነው። 346 ሰዎች የተገኙበት የፓርላማ አፈጉባኤ የነገሩን ያ ነው። የትክክለኛው ቅጂም እሱ ነው። ኋላ ላይ የፓርላማው መረጃና ኮሚኒኬሽን ዳይሬክተር የተባሉ ግለሰብ ስለዚህ የተሰጣቸው ስልጣን የለም፣ ይህም ስልጣን ሊሰጣቸው አይችልም፣ ሰውዬው ያደረጉት ከስልጣን በላይ ሄዶ የመስራት ጉዳይ ነው፣ የፓርላማውን ትክክለኛ ቅጂ ተብሎ ሊወሰድ ስለማይችል በቀደም የወጣው አዋጅ ማንንም የማስገደድ አቅም ስለሌለው አስቸኳይ ጊዜ አዋጅ ተብሎ የጸደቀው አዋጅ ቁጥር 1083/2010 ህግ አይደለም በህግ ቋንቋ።
አቶ ግርማ ሰይፉ እርሶ ከዚህ በፊት 5 አመት ያህል የፓርላማ አባል ነበሩ። እንደዚህ ያሉ አጋጣሚዎች ነበሩ? የቁጥር ስህተት ተፈጽሞ ያውቃል? እንዴት ነው እስቲ አሰራሩን እስቲ ንገሩ።
የቁጥር ስህተት በዛ ጊዜ ሊፈጠር አይችልም፣ ምክንያቱም አንድ እኔ ብቻ ስለነበርኩኝ ሌላው አንድ ቀን ሰው ነው የሚያደርጉትና ትክክለኛ ቆጠራ አይካሄድም። ቆጠራ ግን ሲካሄድ ሰዎች ናቸው የሚቆጥሩት። በሁለት በግራና በቀኝ ባለው ብሎክ ውስጥ ሰዎች ይቆሙና ቆጥረው ደምረው ለፕሮቶኮል ኃላፊው ይሰጡታል። የፕሮቶኮል ኃላፊው ድምሩን ወስዶ ለአፈ ጉባኤው ይሰጣል። ስለዚህ ያ ቁጥር ነው ሪፖርት የሚደረገው። እንደዚህ አይነት ችግሮች ተፈጥረው እንኳን ቢሆን ወዲያውኑ ነው ሊስተካከል የሚገባው። አሁን ለምሳሌ ይሄ 346 የሚለው ድምፅ ቅድም አቶ ተማም እንዳለው ማስተካከል ኃላፊነት የምክር ቤቱና የአፈ ጉባኤው ነው። አፈ ጉባኤው ለምሳሌ ከምክር ቤቱ ወንበር ተነስቶ ጽህፈት ቤት ሆኖ ሊያስተካክል አይችልም፣ ስልጣንም የለውም ይህንን የማድረግ። ምክንያቱም ህጉ መሻሻል ያለበት በምክር ቤቱና መዶሻውን ይዞ መዶሻውን መጥቶ ነው የሚያስተካክለው። ምን ማለት ነው? በሚቀጥለው ለምሳሌ አሁን የመደበኛ ስብሰባ በሚጀመርበት ጊዜ ባለፈው የተያዘውን የአስቸኳይ ጊዜ ቃለ ጉባኤ ይነበባል። ሲነበብ እዛ የሰሙት ሰዎች 346 ሰምተዋል። ከዛ አሁን ቃለ ጉባኤው ሲነበብላቸው በ395 ድምፅ ጸድቋል ሲባል አይደለም ብሎ አንዱ እጁን አውጥቶ ይናገራል። ሲናገር ምንድን ነው የሚደረገው? ከመቅረጸ ድምፁ ታይቶ ይስተካከል ነው የሚባለው። የተለመደው አሰራር ነው። ስለዚህ አሁን መቅረጸ ድምፁ ላይ ሄዶ ሲደብ ሲሰማ 346 ነው የሚሰማው። ስለዚህ ስህተት አለ ማለት ነው። 346 ደግሞ የ2/3 ድምፅ አይደለም። አሁን ህዝቡንም ለማሳሳት ያው የሚፈልጉት ህጉን ማጽደቅ ስለሆነ ህጉ እንዲጸድቅ 346 ሳይሆን ከተገኙት ሰዎች 490ዎቹ 2/3 ነው የሚል ክርክርም የሚያነሱ ሰዎች አሉ። ይሄ እንዳልሆነ ለምሳሌ የህገ መንግስቱ ቃለ ጉባኤ አለ። የህገ መንግስቱ ቃለ ጉባኤ የህጉን ለምን እንዳስፈለገ 2/3 ሲናገር በኢትዮጵያ ህገ መንግስት ውስጥ 2/3 ድምፅ ከሚፈልጉ ሁለት ነገሮች አንዱ የአስቸኳይ ጊዜ አዋጅና የህገ መንግስት ማሻሻያዎች ናቸው። ስለዚህ እነዚህ ነገሮች የተቀመጡት አስፈጻሚ ወይም ደግሞ ማንም ስልጣን የያዘ አካል 2/3 ድምፅ በሌለበት ህግ እንዳያሻሽል ተደርጎ ጠበቅ ተደርጎ እንዲያዝ ተደርጎ የወጣ ነው። ስለዚህ 547 ድምፅ ነው የሚያስፈልግ ህጉ። ይሄ ህግ በስርዓቱ ህግ አይደለም፣ ትክክለኛውን ስላላሟላ ማለት ነው። ስለዚህ ህገ መንግስቱን አከብራለሁ የሚል ሰው ህገ መንግስቱን የማስከበር ኃላፊነት ስላለበት ይህንን ህግ ባለማክበር ነው ህገ መንግስቱን የሚያከብረው።
Face yakka and sirafa don't you manandira mala era mala ndira yaga manik mala ndira chachap se nana de dia anindiru wadi era anindiru yaga dai anindiru kote nana de dia kote kote nami sani darpate yaga dai kote kote nami sani darpate kafe mulu nami ma habate yaga dai mala ndira chachap se nana de dia
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። የትምርት ጉዳይ ላይ እናተኩር ደግሞ ጥቂት። ትምርታቸው በሃንጋሪ በመከታተል ላይ የሚገኙ 30 በኢትዮጵያ የከፍተኛ ትምርት ተቋማት መምህራን በገንዘብ እጥረት ምክንያት ለችግር እንደተጋለጡ ለአሜሪካ ድምጽ ሬዲዮ ገልጸዋል። ይህንን የነጻ ትምርት ለማግኘት በኢትዮጵያ ትምህርት ሚኒስቴር አማካይነት ተወዳድረው ያለፉትና በሃንጋሪ ትምህርታቸውን በመከታተል ላይ የሚገኙት የማስተርስ ዲግሪና የፒኤችዲ ተማሪዎች ናቸው። የተማሪዎቹን ተወካይ ዘላለም ሃጎስን ከሃንጋሪ እንደዚሁም ከኢትዮጵያ ትምህርት ሚኒስቴር የውጭ ግንኙነትና የትምህርት እድል ስራ አስኪያጅ አቶ ምትኩ በሬቻን አነጋግራ መስታወት አራጋው ተከታዩን አጠናቅራለች።
ከትምህርት ሚኒስቴር ጋር በተደረገ ስምምነት በኢትዮጵያ የከፍተኛ ትምህርት ተቋማት መምህራን በሃንጋሪ በትምህርት ገበታ ላይ ይገኛሉ። የተማሪዎቹን የትምህርት ሙሉ ወጪ የሃንጋሪ መንግስት ቢሸፍንም ተማሪዎቹ ምግብን ጨምሮ ለዕለት የሚያውሉት የገንዘብ እጥረት እየተፈታተናቸው እንደሆነ ይናገራሉ። ዘላለም ሃጎስ የተማሪዎቹ ተወካይ ነው።
ኢትዮጵያ ቁጥጥር ከ2009 መስከረም ጀምሮ ያገኘነውን የትምህርት እድል ተጠቅመን እዚህ ሃንጋሪ መጥተናል። ያው ከትምህርት ሚኒስቴር በተገኘ የትምህርት እድል ያም ሆኖ ያገኘነው የትምህርት እድል ጥሩ ሆኖ ያለ ከሚሰጠው ስኮላርሺፕ ያንጻር ትምህርት ሚኒስቴርን አስፈላጊውን ማጣራት አካሂዶ ማይበቃና ያሉንን ወጪዎች ማሸፈን በቂ ያለመሆኑን ያቄ ውስጥ በማስገባት አሰራሩን በተከተለ መንገድ ያቀርባን ነበር። ያው ይሄንን የኢኮኖሚ ችግር በተደጋጋሚ በ2009 ከዳር ወር ጀምሮ እስከ ሚያዚያ ድረስ ለተለያየ አካላት ለትምህርት ሚኒስቴርም በቅርብ የሚገኘው የኢትዮጵያ ኤምባሲ ጄኔቫ ስለሆነ ጄኔቫ ላለው የኢትዮጵያ ኤምባሲም በተደጋጋሚ ደብዳቤ አስተውቀን እነሱም ያንን ጉዳይ አይተው መልስ ለመስጠት ክቡር አምባሳደር ነጋሽ ክብረት እዚህ ድረስ ያለውን ሁኔታ ለማጣራት ተገኝተው ያለውን ሁኔታ እና ያለብንን የኢኮኖሚ ችግር አጣርተው ነበር። ሆኖም ግን ያው ይህ ለትምህርት ሚኒስቴር የቀረበው የመፍትሄ ወይም የጥናት ሁኔታ ምንም አይነት መልስ እስካሁን ስላልተሰጠን ነው። የመጣንበት የስኮላርሺፕ አይነት ስቲፐንዲየም ሃንጋሪከም፣ የስኮላርሺፕ የሚሰጠው ደግሞ ቴምፐስ ፓብሊክ ፋውንዴሽን የሚባል በሃንጋሪ መንግስት የተቋቋመ ድርጅት ነው። ስኮላርሺፕ መጠን ለተለያዩ ወጪዎች የሚሸፍነው ሆኖ ለሊቪንግ ኮስት ወይም ደግሞ ያቺ በየወሩ ለመኖሪያ ወርሃዊ የምትከፈለው ለማስተርስ ተማሪዎች 130 ዩሮ ነው። ለፒኤችዲ ተማሪዎች ደግሞ 450 ዩሮ ነው። ከዛ ውጪ መኖሪያ የማደሪያ ክፍል ይሰጣል። ከዛ ከሌለ ደግሞ ውጪ እንድንከራይበት የሚከፈል 100 ዩሮ ክፍያ ይኖራል ማለት ነው።
ስለዚህ ይሄን 400 ዩሮ ለፒኤችዲ እና 130 ዩሮ ለማስተርስ ተማሪዎች የሚከፈለውን ይሄንን ክፍያ ማን ነበር መሸፈን የነበረበት?
ራስ ፋውንዴሽን ነው ሸፍኖ እዚህ ድረስ ያመጣል ማለት በየወሩ ያንን ስኮላርሺፕ ሲከፍላል። አሁን ያለው ችግሩ ይሄ 130 ዩሮ በተለይ ለማስተርስ ተማሪዎች ከወር እስከ ወር ምግባቸውና ሌሎች ያሉትን ወጪዎች ሸፍነው እንት ለማለት የማይበቃ መሆኑ ነው። ከየዩኒቨርሲቲው ተመልምለን ተወዳድረን ነው ይሄንን እድል ያገኘነውና ይሄ ትምህርት እድል መገኘቱ ጥሩ ነው። እኛ አሁን እዚህ ጋር ማንሳት የፈለግነው ግን የሃንጋሪ መንግስት የሚሸፍነው ክፍያ አለ። ያ ክፍያ ግን በቂ አይደለም።
ስለዚህ አሁን ተጨማሪውን ገንዘብ ከኢትዮጵያ የትምህርት ሚኒስቴር ነው ማግኘት ያለባችሁ ማለት ነው?
አዎ፣ ከኢትዮጵያ የትምህርት ሚኒስቴር ነው። እኛ ለብቻችን ያነሳነው ጥያቄ አይደለም። ከዚህ ውጪ በተለያዩ ሀገራት የሚማሩ በእኛ በተመሳሳይ ውል አስረው የሚማሩ ዜጎች አሉ። እንደዚህ አይነት ተመሳሳይ ኢኮኖሚ ችግር ኖሮባቸው ድጎማ ይደረግላቸዋል።
ወደ ሃንጋሪ የመጣችሁ ተማሪዎች ስንት ነበራችሁ የትምህርት እድሉን ያገኛችሁት?
በጠቅላላ 36 ነበርን። አሁን ወደ ሌላ ሀገር ከሄዱትና ወደ ኢትዮጵያ ከተመለሱት እንትን ቢል ወደ 29 ወይም 30 አካባቢ እዚህ እንገኛለን ማለት ነው። ተመሳሳይ ውልና ግዴታ ካሰሪ ተቋማችን ጋር ለፈጸምን ያንድ ሀገር ዜጎች ሆነን ሳለ በችግር እንድንማር መጥተዋችን ለምን የሚያስብል ነው። ስለዚህ ይህንን ችግራችን ታይቶ ትምህርት ሚኒስትርና ሌላው የሚመለከተው አካል በአስቸኳይ መፍትሄ እንዲሰጠን ነው ጥያቄያችን ማቀርበው።
በኤፌድሪ ትምህርት ሚኒስቴር የውጭ ግንኙነትና የትምህርት እድልን የሚመሩት አቶ ምትኩ በረቻን ተማሪዎቹ ገጠመን ያሉትን ችግር አንስተን ጠይቀን ነበር።
ከሃንጋሪ መንግስት ጋራ ስምምነት ላይ ስንገባ የሃንጋሪ መንግስት ትምህርትን በነጻ ለመስጠት፣ ለተማሪዎች የመኖሪያ አበል በየወሩ ሊከፍል፣ እንዲሁም ለሕክምናቸው የሚያስፈልጋቸውን ወጪዎችን ለመሸፈን በተጨማሪም ሌሎችም ከትምህርት ጋር ተያዥ የሆኑ ወጪዎችን እንደሚሸፍን ስምምነቱ ላይ ተቀምጠዋል። በኢትዮጵያ መንግስት በኩል የሚሸፈነው ወደ ትምህርት ሲሄዱ የአየር ትኬት፣ ትምህርታቸውን አጠናቀው ወደ ኢትዮጵያ ሲመጡ ደግሞ የመመለሻ አየር ትኬት ለመስጠት ነው። የሃንጋሪ ተማሪዎች ብቻ ሳይሆኑ ሌሎችም አገር የላክናቸው ተማሪዎች ሰጣቸው የመኖሪያ አበል በቂ እንዳልሆነ ጥያቄ ሲያቀርቡ የጥያቄው አግባብ እየታየ ምላሽ የሚሰጥበት አሰራር አለ። ስለዚህ የሃንጋሪ ተማሪዎችንም በተመለከተ ያደረግ ነው። በእርግጥ ከተማሪዎቹ የሚሰጡ ገንዘብ በቂ ስላልሆነ ይህ ገንዘብ በየወሩ ልንደጎም ይገባል የሚል ጥያቄዎችን የገንዘብ መጠንም በማስቀመጥ ልከዋል። ጄኔቫ የሚገኘው የኢትዮጵያ ኤምባሲ በቦታው ተገኝተው ተማሪዎቹ ያነሷቸውን ጥያቄዎች በዝርዝር አይተው ሀሳብ እንዲያቀርቡ አሳይመንት ሰጥቷቸዋል። በዛ መሰረት በቦታው ተገኝተው ለተማሪዎቹ ድጋፍ ያስፈልጋል የሚሏቸውም በዝርዝር ልከዋል። ነገር ግን ያ የመጣው የውሳኔ ሀሳብ መልሶ ማየትን ግን የግድ ብሏል። ለዚህም ነው የስልጠና ዕድልም የሰጠው አካል የሚሰጠው ገንዘብ ለተማሪዎቹ በትክክል በቂ ነው አይደለም፣ በተጨማሪ የገንዘብ ድጋፍ በኢትዮጵያ መንግስት የሚያስፈልግ ካለ ይህንን አይቶ መጥቶ የውሳኔ ሀሳብ አቅርቦ አስወስኖ ተማሪዎችን ለማገዝ በትምህርት ሚኒስቴር በኩል ፍላጎቱ አለ።
ስለዚህ በቅርቡ ምላሽ ያገኛሉ የሚል ተስፋ አለ ወይስ ምን ያህል ጊዜ ፈጅ?
ቅድም ለማንሳት እንደሞከርኩልሽ ብዙ ተማሪዎች በተለያዩ ሀገሮች ትምህርታቸውን በመከታተል ላይ ይገኛሉ። ስልጠና የሰጠው ወገን የሚሰጠው ገንዘብ በቂ ነው ብለው ያምናል። ነገር ግን ተማሪዎቹ እዛ ከደረሱ በኋላ ግን የሚሰጠው ገንዘብ በቂ አይደለም የሚል ጥያቄ ሲያነሱ ኤምባሲዎቻችን ባሉበት ቦታ ላይ ዝርዝር ጥናት በማካሄድ ይህን ያህል ገንዘብ ድጎማ ሊሰጣቸው ይገባል ብለው ሀሳብ ሲያቀርቡ የድጎማ ገንዘብ እንደ ኢትዮጵያ መንግስት እየተሰጠን ያለው ለምሳሌ ያህል ቱርክ ተማሪዎች አሉን፣ ቻይናም ተማሪዎች አሉን፣ ህንድም፣ ኩባም እነዚህ ሀገሮች ላይ ስልጠናውን የሰጠው አካል ከሚሰጠው ገንዘብ በተጨማሪ የኢትዮጵያ መንግስት ድጋፍ እያደረገን ያለው። ስለዚህ ለሃንጋሪም ተማሪዎች ተመሳሳይ እገዛ ለማድረግ በእኛ ማለት በትምህርት ሚኒስቴር በኩል በተለይ ስራውን የምመራው እኔ በመሆኔ በአካል ተገኝቼ ከተማሪዎቹ ጋርም ውይይት እንዳካሂድ በተጨማሪም ስልጠናውን ከሰጠውም አካል ጋር ተገናኝተን ውይይት እንድናካሂድ እና መጨረሻ ውሳኔ ሀሳብ እንዳቀርብ እርግጠኛ ነኝ። ማርች 24 በቦታው ተገኝቼ ከተማሪዎቹ ጋር ውይይት አካሂዳለሁ ብዬ አምናለሁ።
የተማሪዎቹ ችግሮች በቅርቡ መፍትሄ ያገኛሉ የሚል ተስፋ አለን። አቶ ምትኩ በረቻን ለሰጡን ምላሽ ከልብ እናመሰግናለን። እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ሄኖክ
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ ሁል ጊዜ አስተያየቶቻችሁን እንቀበላለን። ስናስተናግዳችሁ ያመሸ ነው ሄኖክ ሰማእግዜርና
እኔም መስታወት አራጋው ነበር። ዝግጅታችንን በቴክኒክ ያቀነባበረው
ሞክቢል ያበሮ ነው። ሱሌይማን ተራዋላይ ነው ደግሞ በቴክኒክ ምህንድሳው እና አብሮን ያመሸው። መልካም ምሽት።
እናመሰግናለን።
kun radio sagale amerikati